ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 12 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ሰኔ 12 ቀን 929 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
ከአእምሮ በለጠ እና ከህይወት አሰፋ የተላኩልንን መልእክቶች አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
ባለፉት ሰሞኖች በሀገሪቱ የተለያዩ አቅጣጫዎች የንጹሃን ግድያ መበራከቱ መጪዎቹ ጊዜያት የውስጥና የውጭ የኢትዮጵያ ጠላቶች የህዝብን ደም በማፍሰስ ሀገርን ለመግደል መንቀሳቀሳቸው አይቀርም የሚል ስጋት መጋረጡ እያነጋገረ ይገኛል። ወያኔና ግብረአበሮቹ የህዝብን አንድነት በታትነው ቋንቋን መሰረት ያደረገ ክፍፍልን አስተነው የኢትዮጵያን አንድነት እየወዘወዙት እዚህ አደገኛ ዘመን ላይ ማድረሳቸው ለውግዘትና ለርግማን አቅቷቸዋል የሚለው ብዙዎችን ያስማማል። ሀገሪቱን ክልል በሚል ለግንጠላ መንገድ ጠራጊ በሆነ የክፍፍል አጥር ከፋፍለው አንዱ ካንዱ ጋር እንዳይገናኝ የተደረገበት የብተና አገዛዝ አማራንና አማርኛ ተናጋሪዎችን ወይም በአማርኛ አፋቸውን የፈቱ በሀገሪቱ በየትም አካባቢ የሚኖሩትን ያገለለ የዘረኝነት ፖለቲካ የመጨረሻ ምዕራፍ ጠርዝ ላይ መድረሱን በርካቶች ሲገልጹ ይሰማል። አንጻራዊ ሰላም በነበረበት በጋምቤላ በተፈነው ባሳለፍነው ሰሞን ባሸባሪ ኦነግና በግብጽ የሚደነፉ ራሳቸውን የጋምቤላ ነጻ አውጪ ብለው የሚጠሩ ጥቂት አሸባሪዎች የነጽሃን ደም መፍሰሱ ሊከሰቱ የሚችሉ ሀገራዊ ቀውሶችን ጠቋሚ መሆኑ እየተነገረ ነው። እንደ ከዚህ ቀደሙ የጎንደር፣ የጎጃም፣ የወሎ፣ የሸዋን ሰላም ለማደፍረስ የቅማንት፣ የጉም፣ የአገው፣ የኦዴፓ፣ ኦነግ የጥፋት ጥቃቶች መከፈታቸው አይቀርም የሚለው የብዙዎች አስተያየት እንደሆነም ታውቋል። አዲስ አበባን ጨምሮ በተቀሩት የኢትዮጵያ አካባቢዎች ከፍተኛ የሰላም መደፍረስ ስጋት ከቀን ወደ ቀን እየጨመረ ነው የሚለው በስፋት ሲሰነዘር ይደመጣል። መንገድ በመዝጋት የሚፈጸሙ የሽብር ጥቃቶችና ዘራፊዎች በግራዚያኒ አብይ አቀነባባሪነትና በሰራ ወሮበላዎችም ሊፈጸሙ እንደሚችሉ የበርካቶች አስተያየት እንደሆነ ይነገራል። አረመኔ ወያኔ እስከ ደብረ ብርሃን አፍንጫ ሊደርስ የበቃው በኦዴፓ መሪነት እንደነበር በርካቶች ጥርጣሬ ገብቷቸው ሀቁን ለመቀበል ቢቸገሩም ጥቂቶች ግን ጦርነቱ ባለ ሁለት ስለት አንዱ ኦዴፓ ኦነግ ሌላው ደግሞ አረመኔ ወያኔ ለመሆናቸው በቅርቡ ወያኔን አፈር ያስጋጠውን ፓኑ ላይ ከተከፈተው ወረራና ግድያ መገንዘብ ይቻላል ተብሏል። ተደጋግሞ እየተነገረ እንዳለው የፋኖ መቋቋም በተለይ በአማራ ላይ የተቃጣውን የጽንፈኛ ዘረኞችን ጥቃት ለመመከትና ድንበርን ከሱዳን ወራሪዎችና ከሌሎች ጽንፈኛ አሸባሪ ጥቃት ለማስከበር ብሎም ኢትዮጵያ በአንድነቷና በሉዓላዊነቷ ታፍራና ተከብራ እንድትኖር ለማድረግ መሆኑ ይነገራል። በዚህም የተነሳ ፋኖ የአርበኞች ተፋላሚ ኃይል መሆኑን በተግባር በመረጋገጡ ሰፊ ህዝባዊ ድጋፍን መቀዳጀት መቻሉ ከተለያዩ አቅጣጫዎች ከተሰበሰቡት መረጃዎች መገንዘብ ተችሏል። በዚህ ወቅት ከ6000 በላይ ከፋኖ ጋር በተያያዘ የአማራ ወጣቶች እየታፈኑ ለእስር ተዳርገው እየተሰቃዩ መሆናቸውና እስካሁን ፍርድ ቤት አለመቅረባቸው የሰብአዊ መብቶች ተሟጋች ድርጅቶች የአገዛዙን አረመኔነት እያጋለጡ መሆናቸው ታውቋል። መራዊ፣ ሞጣ፣ መርጦ ለማርያም፣ አብዛኛው ጎንደርና ባህር ዳር ዙሪያ፣ ደሴ፣ ወልዲያ፣ ደብረ ብርሃን፣ ራያ፣ ካራቆሬ፣ አዲስ አበባ ወዘተ በርካታ ወጣቶች በፋኖነት በፋኖ ደጋፊነት ጨቅላ ህፃናትና የሚያጠቡ እናቶች ሳይቀሩ እየታፈኑ መድረሻቸውና ደብዛው እየጠፋ መሆኑ የጸረ አማራ ዘመቻው አንዱ ዘርፍ መሆኑን ማጋለጡ እየተነገረ ነው። የዘመቻ በሚስጥር ከወያኔ ጋር እየተካሄደ በሚገኘው ጸረ ኢትዮጵያ ድርድር ከወያኔ በኩል ከቀረቡት ቅድመ ሁኔታዎች አንዱ ፋኖን ማጥፋት የሚል መሆኑን የውጪ መገናኛ ብዙሃኖች ካጋለጡት መረዳት ተችሏል። የፋኖ ላይ የተከፈተ ዘመቻ ፋኖን አጣቆ የአማራን በኢትዮጵያ አንድነት ላይ ያለውን ከአለት የጠነከረ አቋምና የደም ዋጋ ለተከፈለበት አረንጓዴ ቢጫ ቀይ ሰንደቅ ዓላማ ክብርና ለሀገር ነጻነት ያለውን ጽኑ እምነትን ለማሽመድመድና የአማራ ህዝብን የሀገር ፍቅር መንፈስ ቅስም ለመስበር ኦኔግ፣ ኦዴፓ፣ ኦፌኮ፣ ወያኔና ዘረኛና ጽንፈኛ ቡድኖች የተከፈቱት ዘመቻን መቃወምና ከፋኖ ጎን መሰለፍ የሀገር አንድነትን ለማስከበር የሚካሄደው ዘመቻ አንዱ አካል መሆኑን አስመልክቶ ኢሃፓ ያወጣው መግለጫ መወያያ ርዕስ መሆኑን መገንዘብ ተችሏል። የፋኖን ድጋፍ ለመበተን ዘረኛው አገዛዝ ያልፈነቀለው ድንጋይ የለም። ቀደም ሲል ለወያኔ ግልገል የሆነው የቅማንት አሸባሪ ቡድን የጎንደርና አካባቢውን ሰላም እያደፈረሰ በነበረበት ወቅት ሀገር ወዳድ ወጣቶች ፋኖ በሚል ስያሜ ተደራጅተው በገዛ መሳሪያቸው በቅማንት ስም የሚንቀሳቀሰውን ቡድን አፈር አስጥተው ሰላም ማስተናቸው ከአባይ ማዶ ሳይቀር ዝናና ድጋፍን እንዲያተርፉ አድርጓቸዋል። በተቃራኒ አንጻር ደግሞ ፋኖን ለመደምሰስ ከፍተኛ የሆነ የስም ማጥፋት ዘመቻ ከተለያዩ አቅጣጫዎች መከፈቱ ተደጋግሞ እየተነገረ የሚገኘው በአሁን ወቅት እጅግ በገለማ ሁኔታ መቀጠሉ በስፋት መነጋገሪያ ሆኖ ተንብቷል። የህወሓቱ ብአዴን የኦዴፓው አዴፓ ሹማምንቶች ከጽንፈኛና ዘረኛ ሽብርተኛ ኦሮሞ አለቆቻቸው በተሰጣቸው ትዕዛዝ መሰረት በፋኖስም ዘረፋ እየተፈጸመ ደማቸውን አፍስሰው አጥንታቸውን ከስክሰው የወያኔን የብሪት ወረራ አፈር ድሜ ያስጋጡትን በዚህ ወቅት በአረመኔ ዘረኞች እየታደዱ መሆናቸው ከተለያዩ አቅጣጫዎች ከሚደርሱ መረጃዎች መገንዘብ ይቻላል። በርካታ የፖለቲካ አዋቂዎች የፋኖ የአርበኝነት ተጋድሎ በሁሉም አካባቢ ሊደራጅና እንቅስቃሴ ሊጀምር የግድ እንደሆነም ያስረዳሉ። የወርጋጡ ኮሎኔል አገዛዝ የኦነግ ጦርንና ራሱን የጋምቤላ ነጻ አውጪ ብሎ የሚጠራው ቡድን የጋምቤላ ከተማን እንዲያሸብሩ ተደርጎ ከ50 በላይ ሰዎች መገደላቸው በደሴና በድሬዳዋ ቦምብ መፈንዳቱና ንጹሃን መገደላቸውና ቁጥራቸው በውል ያልታወቁ በጽኑ መቁሰላቸው በሌሎች ከተሞችም የሽብር ጥቃቶች ሊፈጸሙ እንደሚችሉ የበርካቶች አስተያየቶች መሆኑን ተገንዝበናል።
በኢትዮጵያ የራብተኞች ብዛት በአስተንጋጭ ሁኔታ እየጨመረ መሆኑ ተጋለጠ። በደቡብ ምስራቅ በምስራቅና በደቡብ ምዕራብ ኢትዮጵያ በተከሰተው የዝናብ እጥረት ሳቢያና በሽብርተኛው ዘረኛ አገዛዝና በሸሪኮቹ እየተካሄደ በሚገኙት የሽብር ጥቃቶች በብዙ ሺህ የሚቆጠሩ በመፈናቀላቸውና ወጣቶች መንደራቸውን ለቀው እንዲሰደዱ በመደረጋቸው የእርሻ መሬቶች ጦም ሊያድሩ ስለሚችሉ የራብተኛው ህዝብ ቁጥር ከ30 ሚሊዮን በላይ እየጨመረ መሄዱ አይቀርም የሚል አስተያየት እየተሰጠም ይገኛል። ዘንድሮ የበልግ ዝናብ ባለመጣሉ የበልግ ተጠቃሚዎች አካባቢዎች የራብተኞችን ቁጥር ማበረከታቸው አይቀርም የሚል አስተያየትም እየተሰነዘረ ነው። የኔ ዝናብ እጥረትና የሰላም መደፍረስን ተከትሎም በተመጣጣኝ ምግብ እጥረት ክፉኛ የሚሰቃዩ ህፃናት ቁጥር በእጅጉ እየናረ መሆኑም ታውቋል። ከታሪክ መረዳት እንደሚቻለው ህዝብ ሲራብ በጥጋብ የሚፈዋለሉ ታሸባሪዎች ዘረኛ ገዢዎችን ከተቆፈሱበት የግፍ ኮርቻ ላይ ዘርጥ ጧፈር ማስገጡ አይቀሬ ነው የሚለው በረካቶች የሚስማሙበት ሆኗል። በከተሞች የቤት ክራይና የሸቀጦች ዋጋ ከውጭ ምንዛሬ ባልተናነሰ ሁኔታ ቢያንስ በየግማሽ ቀኑ የሚሰቀጥል ጭማሪ ያሳዩ መሆናቸው መጮን እጅግ ጨለማ ያደረጉት በመሆናቸው ለሸምቱ አዳሪ ህዝብ ያለው ምርጫ ሁለት ብቻ መሆኑን ብዙዎች በመረዳት ያስረዳሉ። ከነዚህ ሁለት ምርጫዎች አንዱ ባዝጋሚው የጠኒና የራሃብ ስቃይ የማቀቁ መሞት፣ ሌላውና ባብዛኛው ሊመረጥ የሚችለው ህዝብ ለዚህ መከራ የዳረገውን አሸባሪና ዘረኛ ቡድን ማስወገድና ለህዝብ ተጠሪ የሆነ ስርዓት መዘርጋት ነው የሚለው አስተያየት ጠንክሮ እየተሰነዘረ ይገኛል። በርካታ መድኃኒቶች ከመድኃኒት ቤቶች መደርደሪያዎች ላይ ከጠፉ ወራት መቆጠራቸውና ሊቋረጡ የማይችሉ መድኃኒቶች ዋጋ ከ10 ከመቶ እስከ 80 በመቶ መጨመር አንዳንዶቹን ለሞት ሌሎችን ደግሞ ለተጨማሪ ቁራኛ በሽታ እየዳረገ መሆኑም በቁጭት ያነጋገረ እንደሆነ ለማወቅ ተችሏል።
የዶሮና የዶሮ ተዋጽኦ ወደ አዲስ አበባ እንዳይገባ መታገዱ መነጋገሪያ ሆኖ መሰንበቱ ተሰማ። ባለፈው ሳምንት ዶሮና እንቁላል ይፋ ባልተደረገ ምክንያት ወደ አዲስ አበባና ወደ ውጪ የሚላኩም መታገዳቸው ጥርጣሬና ስጋት መደቀኑ ታወቀ። በቅርቡ በአስተንጋጭ ሁኔታ እየጨመረ ካለው በኮቪድ ወረርሽኝ እየደረሰ የሚገኘውን የሟቾች ብዛት በአግባቡ በግልጽ እንዳይነገር ከመደረጉ ጋር ተያይዞ በዶሮና በእንቁላል በቀላሉ የሚተላለፍ ወረርሽኝ በመከሰቱና አዲስ አበባ ከተከሰተ የዲፕሎማት ማህበረሰብን ሊረብሽ እንደሚችልና ከሀገር ጠቅለው እንዲወጡ ሊያደርግ ይችላል በሚል የተከሰተው ወረርሽኝ እንዳይነገር መታፈኑ መዘዝ እንዳለው በሕክምና ባለሙያዎች እየተነገረ ይገኛል። ለለቱ ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የገመን ቁላል አይበላ አይፈለፈል ሽብርተኛና ዘረኞችም ለሀገር አይበጁ ለህዝብ አይፈይዱ። ከአምሮ በለጠ አዲስ አበባ። ኦዴፓ ብልጽግና ወይም ወያኔ ኢህአዴግ ለመሆኑ ምንድናቸው? ከምግባርና ዓላማቸው አንፃር ሰዎች ናቸው ወይስ የዱራውሪዎች? ራሳቸውን መንግስት ነን እያሉ ሲያሞካሹም ይደመጣሉ ይታያሉ። ከኢትዮጵያ እይታ አንፃርና ከተግባር ክንውናቸው አንፃርስ እውን መንግስት ናቸው ወይስ ተራ ሽፍታና ወንበዴዎች ናቸው? እውን ከነዚህ ቡድኖች ሰላምና ዴሞክራሲ እንዲሁም አገራዊ መግባባትን ማምጣት ይቻላልን ወዘተ ይያል መጠየቅ መመካከር ካልቻልንና ትግላችንን ወደ ትክክለኛው መንገድ ማስገባት ካልቻልን ነገ ኢትዮጵያም ኢትዮጵያዊነትም አዲስ አበባም ሆኑ አዲስ አበባነት ይኖራሉ ተብሎ አይተበቀም። አላማና ተግባራቸው እንዲሁም የጉዞ ቅኝታቸው ሁሉ ባገርና በህዝብ ላይ ባሉታዊ ገጽታዎች የታጀቡ መሆናቸውን መካድ አይቻልም። ለኢትዮጵያውያን እናቶችና ማህፀናቸው ማዘን ከተገባን ማዘን ያለብን ጊዜ ዛሬ ነው። ለጠባቻቸው እናታቸው እንኳን የማይራሩ በመሆናቸው የኦሮሞና የትግራይ ህዝብ ከውስጣቸው በወጡት ሽብርተኛ ጉዶች መጸጸት ወይም ከንፈር መምጣት ብቻ ሳይሆን ኢትዮጵያንና ኢትዮጵያዊነትን ለማዳን በሚደረገው ህዝባዊ ትግል የድርሻቸውን ለመወጣት ቢዘገይም ጊዜው ዛሬ ነው ባይ ነኝ። ኢትዮጵያዊነት ሲባል ኢትዮጵያ ለሁሉም ኢትዮጵያዊ የጋራ አገር እንጂ ያንድ ወገን ወይም ብሔረሰብ አገር ብቻ አይደለችም። ያንድ ቡድን ብቻ መጠቀሚያ አትሆንም መሆንም የለባትም ማለት ነው። ኢትዮጵያ የሲዳማው፣ የዶርዜው፣ የጉራጌው፣ የኦሮሞው፣ የአፋሩ፣ የሶማሌው፣ የወላይታው፣ የስልጤው፣ የአማራው፣ የትግሬው ወዘተ የእኩል አገራችን እንጂ ያንድ ጉልበተኛ ቡድን ወይም ብሔረሰብ አገር አይደለችም መሆንም አትችልም። ኦዴፓ ብልጽግና፣ ወያኔ ኢህአዴግ፣ ኦነግ፣ ቄሮ ወዘተን የኢትዮጵያ ህዝብ ምርር አርጎ የሚጠራቸው በሰብእናቸው ሳይሆን ባላማና ተግባራቸው ብቻ ነው። በመሰሪና ኋላቀር አስተሳሰባቸው ብቻ ነው። ሁሉም ዘረኞችና ሽብርተኞች የሚወክሉት የወጡበትን ህዝብ ሳይሆን ራሳቸውን ብቻ ነው። ኦዴፓ፣ ኦነግ፣ ቄሮ ሲወገዝ ወይም ወያኔ ወይም ያማራው መጋዣ አብን ሲነሳ ከኦሮሞ ከትግራይ ወይም ከአማራው ህዝብ ጋር ውክልናም ግንኙነትም የላቸውም። ኦዴፓ፣ አዴፓ፣ ወያኔ፣ ኦነግ ሲነሳ ከራሳቸው ጋር እንጂ ከኦሮሞ ወይም ከአማራ ወይም ከትግራይ ህዝብ ጋር የሚገናኝ አላማና ግብ እንደሌላቸው ይታወቃል። ሁሉም ዘረኞች፣ ሽብርተኞች በመሆናቸው ለማንም በምንም የማይሆኑ መሆናቸውን ተግባራቸው አላማቸው አመለካከታቸውና ግባችን ነው የሚሉት ቁልጭ አድርጎ ያሳያል። ከነዚህ ዘረኛና ሽብርተኛ ብሔረሰቦች ውስጥ ወጥቶ እያስተማረና እያደረጀ ከነሱ የሚነጥላቸው ከነሱ የሚከላከላቸው ኃይል በማጣታቸው ብቻ ነው ሁሉም ዘረኞችና ሽብርተኞች ለማንም በምንም የማይጠቅሙ ናቸው ብሎ ከትግራይ ወይም ከኦሮሞ ህዝብ ውስጥ በተጻራሪ መቆም የሚችል የፖለቲካ ድርጅት ወይም ምሁር፣ ሽማግሌ ወይም ወጣት መታየት አለመቻሉ ግን አሳዛኝም አሳፋሪም መሆኑን ሳይገልጹ ማለፍ ስህተት ነው። እናም ቢመሽም አድርጉት ምክሬ ነው። እንግዲህ በመነሻይ ላይ እነዚህ ሰዎች ምንድናቸው? ሰዎች ናቸው ወይስ አውሬዎች ናቸው ብዬ ወደ አነሳው ጥያቄ ልመለስ። እነው ያኔ ያዴግ ኦዴፓ ብልጽግና፣ ኦነግ ወይም ቄሮን አውሬዎች ናቸው እንዳንላቸው የሰው ልጅ ሰብእና ደላላ ነው የሚባለውን ሱፍና ከረባት ቢለብሱም አውሬያዊ ተግባርና አላማቸው ከአውሬም በላይ መሆኑን ያሳብቅባቸዋል፣ ግጥም አርጎም ይመሰክርባቸዋል። ሰዎች ናቸው እንዳንላቸው በሁለት እግራቸው ከመራመዳቸውና ሴራ ሸራቢ የራስ ቀል መሸከማቸው ብቻ ሰው አያስብልም። የራስ ቀላቸው ከሰው ልጅ ህሊና ከሚያስበው በታች አመለካከት ተግባርና አላማን ፈጻሚዎች ሆነው ይታያሉና ነው። ከአገራቸውና ወገናቸው ጸረ በሆነ ዘረኛና ሽብርተኛ አስተሳሰብ መላቀቅ የማይችሉ የፖለቲካ ደናቁርት ናቸው። የኮሎኔሉ ኦዴፓ ብልጽግናም የወያኔው ወያኔ ኢህአዴግ መንግስት እንዳልሆኑ ወይም መባል የሚያስችል ተግባር እንደሌላቸው እኛ ብናውቅምና እነሱ መንግስት ቢሉም ግማሽ አካላቸው ከአራት ኪሎ ቤተ መንግስት ግማሽ አካላቸው ደግሞ ከጫካው የተላቀቀ እንዳልሆነ በሁለቱም ታይቷል። ወያኔ ለ27 ዓመታት በአራት ኪሎ ቤተ መንግስት ተቀምጦ መዝረፍና ህዝብ መጨፍጨፍ አነሳኝ ብሎ በትግራይ ምድር ግን የ17 ዓመቱን የጫካ ተግባሮቹን ሲከውን እንደነበረ በማስረጃዎች ተመልክተናቸዋል። ከመቀሌ ቤተ መንግስት የሚያስጠጉና የሚያሸሹ የምድር ውስጥ ዋሻዎችን ሲሰራ መባጀቱን ተመልክተናል። በርካታ ከባድ መሳሪያዎችንና ተተኳሾቻቸውን ከመሬት ሲቀብር እንደከረመም ተመልክተናል። የነዳጅ ቦቴዎችን ሲቀብርና ሲያሸሽ መደበቂያ ዋሻዎችን ሲያዘጋጅ እንደነበረም በተጨባጭ ማስረጃዎች አስተውለናል። ቢያንስ በውሃ እጦት የሚሰቃየው የትግራይ ህዝብ ግን ምንም የተሰራለት ነገር የለም። የኮሎኔሉ አገዛዝም
እንደ ወላጅ አባቶቹ ወያኔዎች ለወንጀል ተክባራቱ የአራት ኪሎ መንግስታዊ ስልጣናትን የጫካ አውሪያዊ ተክባራቶችን አቀናጅቶ ይመራል። በኦዴፓ በኦነግና በመንግስታዊ መዋቅሮች የተቀናጀ ዝርፊያ ግድያ ጭፍጨፋና የኢሰብአዊ መብት ጥሰቶች አቀናባሪነት እዛዝ ሰጪው ኮሎኔሉ ነው። ከሰሞኑ ከአድዋ የድል በዓል አከባበር ጋር በተያያዘ የአዲስ አበባ ኬንያ ናትና ልክ እንደ ወለጋው አማራና ሌሎች የአዲስ አበባዎችን መጥቶች ናቹ ከሚል ደረጃ መድረሳቸውን ተመልክተናል። በአዲስ አበባ ዩኒቨርሲቲ ይህን ተግባር ቄሮ ሰብዮች በግልጽ ሲፈጽሙ ዩኒቨርሲቲው ፊንፊኔ ይባል እያሉ ጥቃት በንጹሃን ላይ ሲፈጽሙ መንግስት ወንጀለኞቹን ደጋፊ እንጂ ተጠቂዎቹን ተከላካይ ሆኖ አልታየም። ማንም ምንም ይበል አዲስ አበባ የሁሉም ኢትዮጵያዊ የጋራ ከተማ እንጂ የኦሮሞ የብቻ ሀብት አይደለችም። ከአዲስ አበባ እጥብታቸውን ለቀበሩ ላደጉባትና ላረጁባት ኢትዮጵያውያን ሁሉ የምመክራቸውና የምንነግራቸው ይህንኑ ነው። ባለጌን ባለጌ ካላሉት ገብቼ ላብካ ይላል እንዲሉ ከወለጋ ካርሲ ከበሻሻ የመጣ ቄሮ የአዲስ አበባ ውልዶችን ተወላጅነት ስለካደም ኋላ የመጣ አይና ወጣንም ጨምሩልበት። ኋላ የመጣ አይና ወጣ ስትሏቸው መረር ከረር ብለው ሲሞግቷችሁ ባለጌና የቆቃውራ ብቻውን ያወራልንም ጨምሩላቸው። ወደ ታሪካዊ ጭብጦች ስንመለስ ታሪክ ካልተማሩበት ራሱን ይደግማል የሚለውን መነሻ በማድረግ የ16ኛና 17ኛ መቶ ክፍለ ዘመን የተፈጸመ መጥፎ ታሪክን ደጋሚዎች እየሆኑ መምጣታቸው ዛሬ የምንደብቀው ጉዳይ እየሆነ አይስተዋልምና ስለ ታሪኩ ባጭሩ ላስታውሳችሁ። የኢትዮጵያ ህዝብ በረጅም ታሪኩ ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ ሰፊ እንቅስቃሴዎችን አካሂዷል። እያንዳንዱ እንቅስቃሴ የየራሱ የሆኑ ጠቃሚና ጎጂ ውጤቶች ሊኖራቸው እንደሚችል መገመት አይከብድም። የዛሬው ትውልድ ካለፉ ታሪኮቹ ይማር ሲባል ጎጂ የታሪክ ሂደቶችንና ክስተቶችን በድጋሚ እንዳይፈጽሙ ይጠንቀቅ ማለት ነው። ጠቃሚዎቹን ደግሞ ከትውልድ ዘመን ተጨባጭ ሁኔታዎች ጋር ያገናዘቡ ቢደግሟቸው ጠቃሚ እንጂ ጎጂ የሚባል ሊሆን አይችልም። የኢትዮጵያ ህዝብ ባለፈባቸው ታሪኮች ውስጥ ጦረኞችና ጉልበተኞች ባደረጓቸው ጦርነቶች ንጹሃን ተጎድተዋል። በዞኖች ፍልሚያ የሚጎዳው ሳሩ ነው አይደለም ይባላል። በ1543 ዓመተ ምህረት አካባቢ ያለው የኢትዮጵያ ዘመን የግራኝ አህመድ ወረራ ዘመን ተብሎ ይታወቃል። የግራኝ አህመድ ወረራ በኢትዮጵያ በጣም መጥፎ የሚባል የታሪክ አሻራን ጥሎ አልፏል። ክርስቲያኖች ተጨፍጭፈዋል፣ ቤተክርስቲያናትና ገዳማት ወድመዋል፣ ታሪካዊ ቅርሶች ጠፍተዋል፣ ንብረት ወድሟል። ግራኝ አህመድ እነዚህን እኩይ ተግባራት እየፈጸመ እስከ ሰሜን ኢትዮጵያ ድረስ ተስፋፍቷል። በ16ኛው መቶ ክፍለ ዘመን ደግሞ በግራኝ አህመድ ወረራ ከፍተኛ ጉዳት የደረሰበት የኢትዮጵያ ህዝብ ከጉዳቱ ሳያገግም መነሻቸውን ከወደ ወላቡ በማድረግ የኦሮሞ መስፋፋት እየተባለ በታሪክ የሚጠራው ወረራ ተካሄደ። ይሄኛውም ወረራ ከመካከለኛው ኢትዮጵያ እስከ ሰሜን ኢትዮጵያ ደርሷል። ደቡብ ኢትዮጵያን ጨምሮ ዋና ከተማዎቹን ከወጨጫ ማርያም እስከ እንጦጦ እያፈራረቀ በመናገሻነት ሲጠቀም የነበረው የሸዋ ስርወ መንግስትም ፈረሰ። የዛሬው አዲስ አበባ መኖሪያነቷ ለበርካታ ኢትዮጵያውያን እንጂ የአንድ ብሔረሰብ አገር እንዳልነበረች በርካታ የታሪክ ጭብጦችን መጥቀስ ይቻላል። የአማራ ህዝብ ለ27 ዓመታት በወያኔ የቁም ስቅል ሲያይ የባጀ ህዝብ ነው። የዘር ፍጅት ተፈጽሞበታል። የኦሮሞ ህዝብም ተሰቃይቷል። የኦሮሞ ዘረኞች የአማራውንና የኦሮሞውን ህዝብ አንድነትና ህብረት አጠንክረው አገርን ከጥቃት ህዝብን ከእልቂት መታደግ ሲገባቸው የ16ኛ መቶ ክፍለ ዘመን ወረራ በ21ኛው መቶ ክፍለ ዘመን ላይ መፈጸም የቆሸሸና የተሳሳተ ታሪክን መድገም ነው። ወያኔ በአማራው ህዝብ ላይ በከፈተበት ጦርነት በረጨበት የጠላቻ መርዝ ስነ ልቦናውን ለማዳከም ቢሞክርም በተጻራሪው አጠናክሮታል። በሌላ በኩል ዶሮ ብታልም ጥሬዋን እንዲሉ ወያኔ ቢያልም የጎንደር የወሎና የአፋር ለመሬቶችን በኢትዮጵያዊነቱ መጠቀም ሲችል የኔ የብቻዬ ስለሆኑ ይዤገነጠላለሁ አለ። በታሪክም በህግም በሞራልም ቅቡልነት የሌለው ውሸት ቅዠት። ኦዴፓ ብልጽግናና ኦነግ ደግሞ የኢትዮጵያና የአፍሪካ ዋና ከተማ የሆነችው አዲስ አበባ ኬንያ ጩኸት ከወያኔዎቹ የተመሳሰለ እንጂ የተለየ አይደለም፣ ውሸትም ነው። አዲስ አበባ የኢትዮጵያውያን ሁሉ የጋራ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ማዕከል እንዲሁም የአዲስ አበባዎች እንጂ በኦሮሞ ጽንፈኞች የብቻችን ጩኸት የታሪክም የህግም ቅቡልነት የለውም። ይህ ማንኛውም ኢትዮጵያዊ የማይደራደርበት እውነት ነው። ይህ በቆሸሸና በከረፋ የዘረኞችና ጠባቦች ፖለቲካን ህዝብ ከገማንቁላል ጋር ያመሳስለዋል። ነውም የገማንቁላል አይበላ አይፈለፈል። ሽብርተኛና ዘረኞችም ለሀገር አይመቹ ለህዝብ አይበጁ እንዲሉ ናቸው። ይህን የቆሸሸና የከረፋ የዘረኞች አመለካከትን ማጥፋትና ማስወገድ የሚቻለው ከዘር ቆጠራ ወጥቶ በኢትዮጵያዊነት ዙሪያ ተሰባስቦና ተደራጅቶ በጽናት በመታገል ብቻ ነው። ከተያጣ የዋህነት ውሎ አድሮ ጀልነት ከህይወት አሰፋ ክፍል 1 እየታየ ያለውን ፍርጥርጥ ያለውነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ እየነጠቁ አሪዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ። የተባለውን ብቻ እንደ ውሻ አንጠልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖር ነው ክስተት ሲሆን ይሄን ሐሳቤን ያሰፈርኩስ ካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንንም ያጠዋል ብዬ አልገምተም። ጨለማ ነው ሲባሉ ነግቷል የሚሉ ህሊና በዚሮች የረከሰው ህሊናቸውን ከኋላስ ከተለው በልቶ የማይጠረቃው ተውሳካም ከርሳቸውን ደግሞ በየመምሪያው ቢሮ ውስጥ ልናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል። አምሯቸውን ሸጠው ኖሯቸውን በመልጃና በመታየ መሰረቱት የዘመኑ ተረኛ ምስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጸሙት በደል አለ ማለት ከቶውንም አይቻለም። ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነቱ ሲጸርጹ እንደነዚህ አይነቶቹን የህዝብ ነቀርሳዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን ይደረሰበት ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን ይኖር ነው ይህ ክፉ ልማድ የህዝብን ትግል ያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው ይኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሐቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጣጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩአትን ሀገር የተማሩ መሐይምናን አጠፋዋት እንደተባለውም ካቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ የወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን እያየ አላየውም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። ህዝብ እውነታውን አውቆ የሀቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቃለ መከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብያምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር እንድሪያስ እሸቴንም ሆነ ፕሮፌሰር ይሳቅን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የዝን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያከማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጊያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና እንባ ዋጋ እያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ የአምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጠዙበታል። ቀንጃ በሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎውን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ የአሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን የአያት የቅድመ አያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለው ሆኖ መዳረሻው ከዚሁ ካልታገለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለሀገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ከትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የዝ ክፍሎች የእናትና የአባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግድየለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነት ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጥፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢከሰቅሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም ስንሸከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስራት ይኖር ከነበረው ህዝብ ወኔ ባነሰ መጠን ለአደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጠን ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነገር ያካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ተስረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክትልብሳችንን መልበስ ልማድ አድርገናል። ምን ያህል እንደሚያሳፈርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደሞከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ዳምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና ጀሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ተረኛ ሀገር አጥፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚህ አረመኔዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃርት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ውድ ህይወትንና የሀገር ሀብትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም ከአምሳ ዓመታት በላይ እልፍ አእላፍ የዜጋ ህይወት ተቀጠፈ፣ የሀገር ሀብት ወደመ። የተረፈን ነገር ቢኖር እድገታችን የኋሊት ሽምጥ መጋለቡ ነው። ወጉ አይቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ አሁን ደግሞ ከኋለኞች ኋለኞች ለመሆን በቅተናል። የዚህ ስረ መሰረቱ ደግሞ የኛ ለከታጣ መወላወልና ሀቅን በቅጦ ተገንዝበን ለነጻነታችን ለመዋደድ ቁርጠኛ አለመሆናችን ነው። መሞኘትና መታለል የግል ንብረታችን አድርገን ታጋይ ዜጋ እስከ ህይወት መስዋዕትነት ድረስ ዋጋ ሲከፍ እኛ እያሳነስ የጀግና ታጋይ ደጋፊዎችን ሳይቀር ስናሳድድ እንደኖርለም ከጎናችን ሆነው ሲታዘቡን የኖሩ ሁሉ መናገር ይችላሉ። ያማለይህ አገሪቱ ተስቦ በመጣ ያገዛዝ ወረርሽኝ ሰበብ በመሸበርና በፍራስ ልክፍት ተይዛ በጋራ እያጠፋናት መሆኑን ከወዲሁ ማጤንን ይጠይቃል። የታጋይ ደም በእኛም ላይ መጮህ አይቀርምና አገራት ፍየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍ ጥሩ ይመስለኛልም እላለሁ። ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በውርደት ሊያፈርሷት እንደሚቃትቱት ነፍጥ አንጎሎች ሳይሆን እትብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘው አለመሆኑን የሚያውቅ ያውቀዋል። ፍሉለት እስከ ሞት ጥግ ድረስ ያለውን መሪር ተጋርሎ ተጋፍጠው ሰማዕትነትን የተቀበሉ ቆራጥ ኢትዮጵያዊ ታጋይ አርበኞች ለሀገራቸው ሲሉ የተዋደቁ እንጂ የተለየ ጥቅም ፈላጊዎች ሆነው የረከሰ ሞት እንዳልተቀበሉ ገድለ ታሪካቸው ያስረዳል። እልፍ አላፍ ጀግኖች ለሀገር የተሰውት ከአገር በላይ ምንም ነገር እንደሌለና አገር ወልዶ መሳሚያ ድሮ መቋያና መቀበሪያ መሆኗን ከመረዳት አንጻር መሆኑን መገንዘብ ይገባል። ዛሬ ዛሬ አንድ ቸገረን ነገር አለ። የሰማት ደም ሕያውና ተከፍሎ የማያልቅ የሕዝቦች ዕዳ መሆኑን የመረዳት አቅማችን ኢምንት መሆኑ ነው። አምኖ መቀበልና የክብር ዕውቅና መስጠት በቂ ሆኖ ሳለ ተገቢ ዋጋ ለመስጠት የሚተናነቀን ዜጎች እንዳለንም በገቢር የምናየው ነገር ነው። በአባቶቻችን ደም ላይ ያለን መሆናችን እስኪዘነጋን ድረስ በእኛ ያልተመሰረተችውን አገር በትጋብ ስንረግጥ ነገ ምን ይመጣል ብለን የማናስብም አልጠፋንም። የሰነበተ ዳቦ ቆሎ እየቆረጠሙ ከወራሪ ኃይላት ያስጣሏትን አገር ጮማ እየቆረጡ በውስኪ ሊሸጧት ካፈፈሰፉ ቅጥረኛ ባለጊዜዎች ጎራ የተሰለፍን እንዳለንም አዴፓንና የአዴፓን ርዝራዦች መጠየቁ ተገቢ ይሆናል። አገር መሸጡና ከአገር ሻጭ ነጋዴዎች ጋር መለጠፉ ስም ብቻ ሊሆን ይችል ይሆናል። የማይበላ የሽያጭ ጥርፍ ለመብላት ማሰቡም ሌላው የርካሽነት አባዜ ሲሆን ይችላል። መረሳት የሌለበት ዋናው ጉዳይ ግን የታጋይ ደም እንደ ቶንሳት እየለበለበ ረፍት መንሳቱን መረዳት ከመቻሉ ላይ ነው። ለሕዝብ ሲባል የፈሰሰ የታጋይ ሰማዕት ደም በሕዝቦች የሚረክስ ከሆነ ውሎ አድሮ ፍርዱ በሕዝቦች ላይ እንደሆነ ዛሬ ላይ ደርሶ የምናየውን መከራ ጨምሮ ነገ የሚመጣውን ስቃይ በታሳቢነት ማየቱ የግድ ይላል። ይህን ደግሞ ለዘመናት ሲደርስ ያየነው በመሆኑ አንድ ሁለት እያልን ክስተቶችን በመመርመር መረዳት እንችላለን። ስርዓት በተለወጠ ቁጥር ያደፈ ልማዳችንን ተሸክመን ጎዳና ላይ የምንገኝ የልማድ ባሪያዎች ነን። አብዮት ከሩቅ ያስፈራናል ወይም አናውቀውም። በስሙ ካልሆነ በስተቀር ዓላማው ምን እንደሆነም ግራ እስከ መጋባት የምንደርስም ብዙዎች ሆነናል። አብዮት ወይም የተወሰነ የሕዝብ ክፍል አመጽ ማለት የአምባገነኖች ሹምሽረት እንደሆነ አድርገን ቆጥረን ለድግስ የተጠራን ይመስል ከበሮ ይዘን ስናጨበጭብ የምንታይም ቁጥራችን ቀላል አይደለም። ይህ ነው እንግዲህ የክፉ ልማድ ተሸካሚ ባሪያዎች የሚያሰኘን። አብዮት ማለት የከረመብንን የጨቀየ የአረመኔ ገዢዎች ያገዛዝ ዕድፍ አጥበን ወደ ጉድጓድ የምንከትበት የጠነከረ የሕዝቦች ክንድ ማለት እንጂ ከአሮጌው ሰው በላ ጭራቅ ወደ አዲሱ አጋንንት ገዥ ልንሻገር ጨርቃችንን ጥለን የምናብድበት ድግስ ማለት አይደለም። በዚህ ብዙ ተጎድተናል። ለአብዮት የተከፈለ ደም ለገዢዎች ግብር እየሆነ አዳራሹ በነጭ ለባሾች ሲሞላ እኛ የበይ ተመልካች ሆነን ስናጨበጭብ ኖረናል። ነጻነትን ተጠይፈን ባርነትን ስንልስ ያረመኔ ገዥ ጋሪጣ ጉሮሯችን ውስጥ ተሰንቅሮ ያንናገር ለጉሞን ይከርምና ኑሯችን ጎምዝዞን ቋቀሊለን ይደርሳል። ከሁሉም የሚገርመው ነገር ደግሞ ከትናንት ወዲያ ጊዜ ጀምሮ የተግማማ ስርዓት ቋቅ ሲለን መቆየቱን እየረሳን ሌላ ቋቁታን የመጠበቅ ልማዳችንን ማዳበራችን ነው። ታጋይ አርበኞች አሽቀንጥረው የሚጥሉትን የአፈና ስርዓት እኛ ተሻምተን ለመሸከም ስንሮጥ መውደቂያችን ገዢ ጫማ ስር መሆኑን አለማወቃችን ደግሞ የሞኝነታችን ወሰን ማጣት ሳይሆን እንዳልቀረ ነው። የሞኝነታችንን ድንበር አለመወሰን ደግሞ ለከት የሌለው የዋህነት ውሎ አድሮ ጅልነት መሆኑን መርሳት ጭምር እንደሆነ ከወዲሁ ማወቅ ግዴታ ይሆናል። ከታናናሾች ያነሱ ትምህርተ ቢስ ፖለቲከኞች እየተነዳን እድሜ ልካችንን የቅጥረኞችንና የአገር ሻጮችን በድን አዝለን ተጓዦች ለመሆን የወሰንበት እድሜ ጠገብ ልማዳችን እንደ ዛር ተጣብቆን አልላቀቅ ማለቱ ነው። ስደትና ረሃብን ተለማምደን ለመሰረታዊ የሕዝባዊ አመጽ እንግዶች የሆንባቸው ምክንያቶች ብዙ ቢሆኑም አመጽን ገፍትረን ጥለን መከራን እየተሸከምን ያለንበት ዋናው ነገር አገሪቱ በጥቂት በላተኛ ነቀዞች ተወራ የምትገኝ ስለመሆኑ የሚያሻማ ነገር አይኖርም። አገር በልተው ሊጨርሱ የተነሱትን ቸምተምቾች ደግሞ በተለያየ የመደብ ክፍል መድበን ልናያቸው እንችላለን። ብዙ ጊዜ ተደጋግሞ እንደሚጠቀሰው ስልጣን ፈላጊ ፖለቲከኞችና የየስራቱ ተቀላቢ ባለስልጣናት ሳይቀሩ አቋም የሌላቸው ተንሸራታች ተቃዋሚዎች ጭምር ዋና ዋናዎቹ ከሚባሉት ነቀርሶች መካከል የመጀመሪያዎቹ ይሆናሉ። አገር እንዳትለማና ዴሞክራሲ እንዳይሰፍ የሀገር ኢኮኖሚን ለብቻቸው አንቀው ይዘው ዘን የነጻነት ረሃብተኛ በማድረግ መብቱን ሲገፉት ለመኖራቸው ማጣቀሻ ለማግኘት ሩቅ መሄድን አይጠይቅም። ሴራ በተለወሰው መራራ ተንኮላቸው አሳር ተዳውን ያስቆጠሩት መሆኑን ሳር ቀጠሉ ሳይቀር የአማራ መንደሮች የሚናገሩት ሀቅ ስለሆነ ይሄን በዚህ መያዝ ነው። ከፍራቸውን የሸጡ ምሁራንና ስግብግብ ነጋዴዎች የሥራቱን እድሜ ለማራዘም ከሚጥሩት የህብረተሰብ ክፍሎች መካከል ብዙዎቹ እንደሆኑ በየጊዜው የሚወጡት ፍንጮች ይጠቁማሉ። ተመረሽ ተመረሽ ምን ነው እንደገና መቃጠል አማረሽ እንደሚሉት ባለቅኔዎች ፊደልን ቆጥረው ክፉና ደጉን ለዩ በተባሉ ማግስት እየከፈለ ያስተማራቸውን ህዝብ ለወዳቸው ሲሉ ክደው ህሊናቸውን ያጋዩ እወደድ ባይ አለቅላቂ የብዙሃን መገናኛ ባለሙያዎች ህዝብን በማወናበድ ከሀቅ መንገድ እንዲርቅ ያደረጉበትን የረከሰ ተግባር ስናይ አገሪቱ ምን ያህል በተንኮል ሀረግ ተጠልፋ የወደቀች መሆኑን መረዳት አያዳግትም። ህዝብን አረም ጭነውበታልና ፍጥጥ ብለው በሐሰት ሊያወናብዱት ይጥራሉ። ሲሳካላቸውም የህዝብን አመለካከት ወዳልሆነ ጎዳና ይወስዱትና መሃል መንገድ ላይ ይገትሩታል። ያኔ ነው እንግዲህ ህዝብ ሳይወድ በግድ የተባለውን እንዲቀበል የሚደረገው። የወንጀል ወንጀል ማለት ይህ ነው። በተካኑት የተንኮል ተግባር ህዝቡን እርስ በርሱ አጠላልፈው ድንበር በሌለው የውዥንብር ማዕበል እያላጉት ከቆዩ በኋላ ግራ መጋባት ሲጀምር ወደ ጌቶቻቸው ይሄዱና እላፊ ምስጋናን ይቸሩበታል። ጋዜጠኛ ማለት እንግዲህ ይህ ነው። ከስርዓት ወደ ስርዓት እንደ እባብ ቆዳቸውን እየገፈፉ ከጊዜው ጋር ሰልፋቸውን በማስተካከል የአምባገነኖች አፈቀላጤ ሆነው በመኖር በኩል ሆዳቸው እንጂ ህሊናቸው የማያውቀው መሆኑን እንዲያውቁት ብንነግራቸው አለማወቃቸውን ለማወቅ ማወቃቸውን ማወቃችን ያጠራጥረኛል። ምናልባትም ማወቃቸው ባለማወቃቸው ውስጥ ሆኖ ለማወቅ ተቸግረው ከሆነም ፈጣሪ ይርዳቸው። ህዝብን በማወዛገብ ህሊናቸውን ሽጠው ለሆዳቸው የሚሆን ርካሽነትን የገዙ አድርባይ መሆናቸውንም አልፈው የመጡበትና አሁን ላይ ያሉበት ሰብእናቸውን መናገር ይቻላል። በአገዛዙ እየተደጎማቸው የሐሰቱ ዥንብር የሚነዙት ገንዘብ የድሃ ህዝባቸው ሀብት መሆኑን እየረሱት ፍርጥርጥ ያለውን እውነት አደብቀው ሲዋሹት መኖራቸውን ደግሞ ልንዘነጋው የማንችለው በደል ነው። ቆየት ያለውን ክስተት እንኳን ትተን እስከ ዛሬዋ ዕለት ድረስ እየተደረገ ባለው የሴረኞች ጦርነት ላይ ምን ያክል የተዛባ መረጃ ለህዝብ እያቀረቡ መሆኑን ለታዘበ ሁሉ ጋዜጠኛ ለሆዱ እንጂ ለህሊናው የማይሞት መሆኑን መገንዘብ ይቻላል። እኔ በበኩሌ ከሰው በላ አምባገነን ጭራቅ ጋር ተፋጠው ለእውነት ሲሉ እውነት ተናግረው የኖሩ ጋዜጠኞች ጥሪ ብባል የኢሕአፓ የፍኖተ ዴሞክራሲ ጋዜጠኞች ውጭ ሌሎች አምስት ሐቀኛ ባለብዕሮች እንደማይሞሉ መናገር ይችላለሁ። እነ ጳውሎስ ኞኞና እነ በዓሉ ግርማን የመሳሰሉ ለህዝብ ሲሉ ሕይወታቸውን የገበሩ ስመጥር ባለሙያዎች በነበሩበት ተቋም ውስጥ እንደ አሸን ፈልተው የህዝብን አመለካከት ሲያዛቡ የሚኖሩ አፈቀላጤዎችን ማየቱ የተለመደ ቢሆን የሚገርም አይሆንም። ኢሳት ተብየውን የይስሙላ አይንና ጆሮ ተቋም ጨምሮ ባህር ዳር፣ አዋሳ፣ መቀሌና ሌሎች የአገሪቱ ከተሞች ላይ የተቋቋሙት መንደርተኛ ቱልቱላ የመገናኛ ተቋማት ውሃ የማይቋጥር እንቶ ፈንቷቸውን በጥሞና ለተከታተለ ሁሉ ሴረኛና መናኛ ቁሳዊ ሰብዕና ያላቸው ሆነው የአገር ሀብት በከንቱ እየባከነባቸው የሚገኙ ድርጅቶች መሆናቸውን ሊረዳ ይችላል። ምክንያቱም በወግ ባልተመሰረተ አፋኝ ስርዓት ውስጥ ሊኖር የሚችለው የብዙሃን መገናኛና ባለሙያ ከወደ ህሊናው ሳይሆን አዳራሹ ሰፋ ብሎ ከወደ ሆዱ ዘርጠት ያለ ምግባረ ብልሹ ግለሰብ ብቻ ነውና ነው። ያማለይህ ከላይ የተጠቀሱት አካላት ሰበብ በማድረግ የህዝብ ወኔ መላሸቁን ለመጠቋቋም የተነሳውበት ወግ መሳይ መጣጥፌ ለክርስቲያኖች እንደማይጥም ብረዳም የተናገርኩት ሁሉ እነታን ያዘረከ መሆኑ በላይ ማንንም ሊጥራጥር የሚችል አይመስለኝም። በመሆኑም አንድ ህዝብ ወኛትሮት አንገደፍቶ ለሽማምንት ማጎንበስን ስራይ ብሎ ከተያያዘው የህግ የበላይነትን ለማረጋገጥ የሚደረገውን የነጻነት ትግል በከፊልም ቢሆን ከመጉዳት ወደ ኋላ እንደማይል ለማሳሰብም ጭምር ነው። ወያኔ አገር ያመሰ ሰላም በሌለበት ቀጠና ውስጥ መሆኑን አፋርና ወሎ ምድር ላይ የጦርነት እና የስደት መከራ ተዘርቶ እየታጨደ ባለበት የስቃይ መከር ወቅት ዋግ ሰቆጣ ላይ ከጦርነት ወደ ልማት ተሸጋግረናል እየተባለ የሚጎሰመው ነጋሪት ጉዳይ መቼም ህሊና ላለው ሁሉ ፍርዱ ቀላል ሊሆን ይችላል። ይህ ነው እንግዲህ የአማራ ብዙሃን መገናኛ ውስጣዊ ገበና። ከጦርነት ወደ ልማት መሸጋገሩ ባልከፋ እሳት ሆኖ ይለበልባል። ነገር ግን አበርገሌና ዝቋላ ወረዳዎች በወራሪው ኃይል ተይዘው ህዝቡ የመከራ ገፈቱን እየተጎነጨ ባለበት ወቅት የዓላማጣና የሙጃ ከተማዎች አካባቢው ማህበረሰብ ለዳግም ስቃይ መዳረጉን ዘንግተውት ዋግሃምራ ላይ አርሶ አደሮች ልማት በማልማት ላይ ይገኛሉ እያሉ ባህላዊ የእርሻ መሳሪያዎችን አስይዘው የቀረጹትን ቪዲዮ ያሳዩናል። መቼም መገረም እንዳልለው ሌላ ነገር ሊሆንብኝ ይችላል ብዬ በማሰብ ይሄን ትቼ ዶርን ሲያጣልሏት በመጫኛ ጣሏት ለማለት ወደድኩ። ከሰቆጣ ከተማ በ30 ኪሎ ሜትር ርቀት ላይ ወያኔ ህዝብ እያሰቃየ በሚገኝበት ወቅት የኛዎቹ እርጥብ ባለስልጣናት ወደ ልማት ተመልሰናል እያሉ ሊሰብኩን ሲሞክሩ በቀጥታም ሆነ በተዘዋዋሪ ከአራት ኪሎ ቤተ መንግስት የሚወጣውን ቀጭን ትዕዛዝ ለማስፈጸም የተቀመጡ መሆናቸውን ላፍታም ቢሆን እንኳ ህዝብ ያወቀባቸው መሆኑን ሊገነዘቡ አልቻሉም። ሰውየው እንዲሁ ስር በለቀቀ የአማራ ጥራቻ ውስጥ ተነክሮ እየተንቧቸ መሆኑን እና ከተዘፈቀበት የቀቢጸ ተስፋ ገንዳ ውስጥ ለመውጣት አለመፈለጉን ነጋሪ ሳንሻ እኛው እንናገራለን። እስከዛሬ ድረስ በዚያ ህዝብ ላይ የወረደው የግፍ ናዳ ባሰበው መጠን አልሄድለት በማለቱ ርር ድብን እያለ የሚይዘውንና የሚጨብጠውን ያጣ አሪዮስ መሆኑን ለማሳያ ያክል የተወሰነ ጉዳዮችን ማንሳት ይቻላል። አገራትፊ ወራሪ ቡድን ከምድረ ገጽ ለማጥፋት ታጥቆ መነሳትን የሚጠይቅ የመሪ ግዴታ ሆኖ ሳለ ጠላትን ገፋ አድርጎ በመተው ለዳግም ሰቆቃ ማዘጋጀት ማለት በየትኛውም ዓለም ታይቶ የማይታወቅ አስገራሚ ተግባር መሆኑ የሰውየው የሴረኝነቱ መገለጫ መሆኑ ነው። ስልጣኑን በጉልበት ከያዘ በኋላ ብሔራዊ የእርቅና የምክክር ኮሚሽን የሚባል የይስሙላ ቡድን አቋቁሞ የህዝብን አመለካከት በማዛባት የለየለት ብቸኛ መንግስቱ ኃይለማርያም ሆኖ ለመዝለቅም የተቀመረች ሂሳብ ሆና ውጤቷ ኔጌቲቭ ኢምፕሊኬሽን የሚኖራት መሆኑን ያልተረዳ ግትር ፍጡር እንደሆነ በሌላኛው ሰብእና ውስጥ ማየት ይቻላል። ታጋይ የህዝብ ልጆችን አርዶ ከበላው ጭራቅ የባሰ ቆዳውን ቀይሮ የመጣ ቀይ አጋንንት መሆኑ ግልጽ ሆኖ ሳለ ከማንም በላይ የረቀቀ የህዝብ ጠላት እንደሆነ የተዘነጋቸው ብዙዎች እንደሆኑ በግልጽ መናገር ይቻላል። በሚሊዮን የሚቆጠር ችግኝ አስተከልኩ ባዩ የግብርና ባለሙያችን በሚሊዮን የሚቆጠሩ ዜጎቻችንን ከቀያቸው ነቅሎ ቋሚ የሆነ ረሃብና ርዛትን የተከለ የዚህ ዘመን የወጣለት አምባገነን ፍጡር ለመሆኑ ከብዙዎቹ ማንነት ውስጥ ተመዝዞ የሚወጣ መገለጫው ነው። በኢትዮጵያ ጉዳይ የሚመጣ ድርድር አንገቴ ይቀላል እንጂ የሚሆን ነገር የለም እያለ የስንቱን ዜጋ አንገት ሲያስቀላ እንደከረመ በሰከነ አእምሮ ለሚያየው ሁሉ ገሃድ እውነታነቱ የሚያጠራጥር አይሆንም። መዳረሻ ቢስ የቀሮ መንጋዎችን የፈለፈለው ንባብ ወህኒ ቤት አጉሮ ሌላ እንቁላል እስከሚፈለፈል ድረስ ባይነ ቁራኛ ሲጠብቅ የከረመና አሁንም ለዳግም እልቂት አጥምቆ የለቀቀው መሆኑን ከሻሸመኔ ከተማ ዘቅዝቆ የተሰቀለው ዜጋ ደም ይፈርዳል። እንዲህ እንዲህ እያልን ብዙ ነገር ልናነሳ እንችላለን። ነገር ግን ወሬ ቢበዛ ባህያ አይጫንም እንደሚባለው እንዳይሆንብኝ ማሳረጊያ ሐሳቤን ለጠቃቅስና የሁለተኛውን ክፍል መልእክቴን ልቋጭ። ከ60 አመታት በላይ የግፍሳት እየነደደብን ያለው እንደ ህዝብ የህዝብነት ባህሪ አላሳይ በማለታችን እንደሆነ ብዙ ጊዜ ተደጋግሞ ሲጠቀስ ቆይቷል። ከነጻነት ይልቅ ባርነትን መርጠን ለሰብን የማምለክ አባዜ በተጠናወተን መጠን የላይኛውን ተሸክመን ለታችኛው የምናጎበድድ ብዙዎች መሆናችን ደግሞ የረዘመ የመጣው እድሜ ጠገብ መከራችን ይናገራል። ወደንም ጠላንም ግለሰብ አምላኪዎች ሆነናል። በልዩ ልዩ መሰሪ የህዝብ ክፍሎች ተጽዕኖ ስር ወድቀን የህዝብ መንግስት እንዳይመጣ በሚደረገው ሴራ ላይ የበኩላችንን ድርሻ እየወጣን መሆኑን ማጤን ተገቢ ነው እላለሁ። የማናውቀው መንፈስ አድሮብን ከትግል ይልቅ መገዛትን በመምረጥ የታጋዮችን ድካም በከንቱ እያስቀረን ስቃያችን ረዝሞ ሌቱን እንዳይነጋ የምናደርግበት ልማዳችንም አንዱ የዚሁ ተነጣይ ክፍል አካል ለመሆን የበቃ ነው። አመጽን እንደ ጦር ፈርተን ያምባገነን በትር ሲነርተን መቋቋማችን ደግሞ በራሳችን የፈረን ዳኞች ለመሆን ይወሰን ዳተኞች ነን ለማለት ይቻላል። ህዝባዊ አመጽ ያምባገነኖችን ጡንቻ የሚያዝል ዋነኛ በትር መሆኑን ይያወቅ ሁሉን ሺባይ ሆነን በኑሮ ውድነት ስንጠበስ አብይና ግብራበሮቹ ጮቤ መርገጣቸውን ከማወቁ ላይ ግን የኋሊት መጓጓዣችንን መርጠን ተቀምጠናል። የመጓጓዣ አገልግሎት ሳይቀር ስኳርና ዘይት ለማግኘት ሰልፍ በሆነባት የአብይ አህመድ የዙፋን አገር ዴሞክራሲን ለማስፈን በሚደረገው ትግል ላይ እገዛ ማድረግን እየጠላን ያገዛዙ ካድሬዎች እንዲጫወቱብን መውደዳችን ግን ምን ያህል በራሳችን ላይ የመከራ አክሊል ለመጫን በልማት ትብታብ ታፍረን የኖርን መሆናችን ነው። አገር መጫወቻ ሆናለች ማለት ብቻም ሳይሆን ቅርጫ ሆናለች። ኑሮ ውድነቱ፣ ሰላም ማጣቱና አለመረጋጋቱ፣ ስርዓት አልበኝነቱና የሀገር ሀብት ምዝበራው ኢትዮጵያን ከሶማሊያ በታች እንድትሆን አድርጓታል። አብይ አህመድ የለየለት አውሬ ሲሆን ከስሩ ያሉት አበጋዞች ደግሞ የወጣላቸው ዘራፊ ሽፍታዎች ሆነዋል። ኢትዮጵያ በዚህ ሁኔታ የምትቀጥል ከሆነ ስም የሌላት ምድር እንደምትሆን የሚያጠራጥር ነገር አይሆንም። ገንዘብ ከፋዩ ቀርቶባቸው እንጂ ቀብድ ተቀብለው ሊሸጧት የተስማሙ መሆኑን ከብዙ አቅጣጫ መረዳት ለቻለ ሁሉ አገር ገበያ ወጣለች። ስለዚህ አገር አለኝ የሚል ማንኛውም ዜጋ መታለልን አሽቀንጥሮ ጥሎ ያባና ከመሰል አገር ወዳድ ታጋዮች ጋር በመሆን በአብይ አህመድ የሚመራውን አገር አጥፊ እንደ ቆርቆር ግሪሳት ማጥፋት የመኖር ዋስትና ማረጋገጫ ነው እያልኩ የዛሬውን መልእክቴን ከዚሁ ላይ እቋጫለሁ። ወዳምነቱ ለዚህ ካበቃው በሚለው ያያሌው መስን ሙዚቃ ልለያችሁ። ቻለን ሰንበት
በልበለው በለው በልበለው በለው አጋድመው ሁካው አጋድመው ሁካው ወዳምነቱ ለዚህ ካበቃው ከርሳምነቱ ለዚህ ካበቃው ሁካ 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 በእናት አገሩ ደስታ የለለው ለወገኖቹ ደስታ የለለው ከሆዱ ሌላ የማይታየ አለሁ አለሁ ሲል ሲያሸረግድ ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎ ታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ Yeah.
Bell, bellow, bell, bellow, bell, bellow, bellow, bellow.